ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 24 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን እኔም ቆንጂት ይታየ ነኝ።
ንቅናቄዎችና ተቃውሞዎች የተነሱት አሸዋ ሜዳ ላይ፣ አዲስ ሰፈር፣ ቡራዩ፣ ቃሊቲ፣ ዱከም፣ ሳር ቤቶች፣ ሰበታ፣ ሰንዳፋ፣ ቄራ፣ ጀሞ፣ ፈታ፣ ወለጋ ሰፈር፣ አለምገና። በአሁኑ ጊዜ ታጣቂዎች በየቤቱ ላይ ቆመው ወጣቶችን ሁሉ እየያዙ ውጭ ያገኙትን ሁሉ በድብደባ ይዞ መሄድ ነው። ወዴት እንደሚወስዱም አይነገሩም።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው የሰማችኋቸው። በአብይ ርዕስ ሙሉ ዘገባው ይቀርባል። ለአርዕስተ ዜናው ቆንጅት፣
የዓይን እማኝነቱን የሰጠ እንግሊዛዊ የዜና ዘጋቢም በተለይ በቡራዩ ከተማ ዛሬ አብዛኛዎቹ ሱቆች ዝግ እንደነበሩ ተናግሯል። አጭር ዘገባ ይኖረናል። የተባበሩት መንግስታት ድርጅት አንድ የሰላም አስከባሪው ሰሜን ምስራቅ ማሊ ውስጥ በአዳፍኔ ጥቃት መገደሉን አስታወቀ፣ የሚሉትና ሌሎችም ዘገባዎች ዜናዎች ይኖሩናል።
አመሰግናለሁ ቆንጂት። አሁን ዝርዝር ዘገባዎችን ይዘንላችሁ እንቀርባለን በምሽቱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በብሾፍቱ የኢሬቻ በዓል አከባበር ላይ በርካቶች መሞታቸውን ተከትሎ በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞችና በዋና ከተማዋ አንዳንድ አካባቢዎች የተቃውሞ እንቅስቃሴ ከሰኞ ማታ ጀምሮ መካሄዱን የኦሮሞ ፌዴራላዊ ዲሞክራሲያዊ ኮንግረስ አስታውቋል። የዓይን እማኝነቱን የሰጠ እንግሊዛዊ የዜና ዘጋቢ በተለይ በቡራዩ ከተማ ዛሬ አብዛኛዎቹ ሱቆች ዝግ እንደነበሩ ተናግረዋል። እስክንድር ፍሬው ዘገባ ልኳል።
This is Iskandar Freo reporting from Addis Ababa on protests in Oromia towns around Addis Ababa for the Horn of Africa service. I start with the intro. በቢሾፍቱ የኢሬቻ በዓል አከባበር ላይ በርካቶች መሞታቸውን ተከትሎ በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞችና በዋና ከተማዋ አንዳንድ አካባቢዎች የተቃውሞ እንቅስቃሴ መካሄዱን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። የዓይን እማኝነቱን የሰጠ እንግሊዛዊ የብሉምበርግ የዜና ዘጋቢ በቡራዩ አብዛኛዎቹ ሱቆች ዝግ እንደነበሩ ተናግሯል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። end of intro now to the full story text በቢሾፍቱ የኢሬቻ በዓል አከባበር ላይ ከሞቱት ሰዎች አንዳንዶቹ የነዚህ በአዲስ አበባ ዙሪያ ያሉ ከተሞች ነዋሪ መሆናቸውን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ እንዳብራሩት ታዲያ የሟቾቹ አስከሬን ከየከተሞቹ ሲደርስ ቁጣ አስከትሏል።
ከመስከረም 2 ወዲህ በአገሪቷ ላይ ከፍተኛ የሐዘን ድባብ እንዳለ ይታወቃል። በዚሁ ምክንያት አሁን በየአካባቢው ኢሬቻ ላይ በደረሰው ጉዳት አስከሬኖቻቸው በየቦታው በሚሄዱበት ጊዜ አንደኛ ህዝቡ በከፍተኛ ደረጃ ልብ የሚነካ አሳዛኝ ጉዳይ በየቦታው እየተፈጸመ ነው።
ዛሬ ጠዋት በቡራዩ ከተማ አጭር ቆይታ ማድረጉን የገለጸው በአዲስ አበባ የብሉምበርግ ዘጋቢ እንግሊዛዊው ዊሊያም ዴቪድሰን የተመለከተውን አካፍሎኛል።
ዛሬ ጠዋት ለአጭር ጊዜ ቡራዩ ከተማ ነበርኩኝ። እዚያ እንደደረስን አብዛኞቹ ሱቆች ዝግ ነበሩ። መንገድ ላይ ይታዩ የነበሩትም ከተለመደው አነስ ያለ ቁጥር ያላቸው ሰዎች ናቸው። የተወሰኑ ፌዴራልና አድማ በታኝ የፖሊስ አባላት ወደ አስኮ በሚያመራው መንገድ ላይ ነበሩ። ጥቂት ፌዴራል ፖሊሶችና በርካታ የአዲስ አበባ ፖሊሶችም ቡራዩ ላይ ነበሩ።
ዊሊያም እንደሚለው በዚያ ምን ተፈጥሮ እንደነበር ሙሉ በሙሉ ግልጽ አይደለም። የተወሰነ የተቃውሞ እንቅስቃሴ እንደነበር እንደተነገረው ግን አስረድቷል። ሰኞ ማታ የጀመረና ወደ ማክሰኞ የተሸጋገረ። በእነዚህ መረጃዎች ላይ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ጥረት አድርጌያለሁ፣ ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር። ክቡራትና ክቡራን አድማጮች፣ በዚህ ዘገባ መጀመሪያ ላይ ለተፈጠረው የድምፅ መረባበሽ ይቅርታ እንጠይቃለን። ወደ ተከታዩ ዜና አልፋለሁኝ። አንድ የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደር ሰሜን ምስራቅ ማሊ ውስጥ በአዳፍኔ ጥቃት መገደሉ ተነገረ። ማሊን ከአልጄሪያ ጋር በሚያዋስናት አካባቢ ባለ የሰላም አስከባሪዎቹ ሰፈር ላይ በደረሰው ጥቃት ብዙዎች መቁሰላቸው ተገልጿል። የተባበሩት መንግስታት ድርጅት ባወጣው መግለጫ እንደተናገረው ትናንት ሰኞ ከአራት የተለያዩ አቅጣጫዎች በተሰነዘረው ጥቃት አንድ የቻድ ሰላም አስከባሪ ወታደር ሲገደል ስምንት ቆስለዋል። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን በዚህ በዓለም አቀፍ ሕግ በጦርነት ወንጀልነት የሚፈረጅ ሲሉ በጠቀሱት ጥቃት ተጠያቂ በሆኑት ላይ አስቸኳይ እርምጃ እንዲወሰድ አሳስበዋል። ለጥቃቱ ኃላፊነት የወሰደ ወገን እስካሁን የለም። የትናንቱ ጥቃት የደረሰበት የሰሜን ማሊ አካባቢ ከአራት ዓመታት በፊት ጂሃዳውያን ወረው ተቆጣጥረውት የነበረ መሆኑ ተዘግቧል። በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም ከሶስት ዓመት በፊት ማለት ነው፣ ፈረንሳይ በወሰደችው ጣልቃ ገብ እርምጃ ከሚበዛው የሰሜን ማሊ አካባቢ ጽንፈኞቹ የሁከት ቡድን ተዋጊዎችን ያባረረች ቢሆንም በአንዳንዶቹ አካባቢዎች አሁንም እንደሚንቀሳቀሱ ይታወቃል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አምስቱ የጸጥታው ጥበቃ ምክር ቤት ቋሚ አባላት ድምጽን የመሻር መብታቸውን ያለ ገደብ መጠቀምን እንዲያቆሙ ከፍተኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ባለስልጣን አሳሰቡ። አሌፖ ውስጥ የሚካሄደውን የጅምላ ጭፍጨፋ ለማስቆም በፕሬዝደንት አሳድ ላይ የሚታቀደውን ማዕቀብ እነዚህ ቋሚ አባላት እንዳያከላክሉ ነው ጥሪ ያቀረቡት። ሊሳ ሽላይን ከጄኔቫ ለቪኦኤ ዘግባለች። አዲሱ አበባ ያቀርባል።
ዩኤንኤችሲአር ማለት የተባበሩት መንግስታት ድርጅት ከፍተኛው የስደተኞች ኮሚሽነር ዛይድ ራአድ አልሁሴን በአሌፖ ህዝብ ላይ የሚደርሰውን ሰቆቃ በወርሶ በስታሊንግራድ እና በድሬድሰን ላይ ከደረሰው ጋር ያመሳሰሉታል። የኮሚሽነሩ ቃል አቀባይ ሩፐርት ኮልቪ እንደገለጹት አሌፖ ላይ እየደረሰ ያለው የማያቋርጥ የቦምብ ውርጅብኝ በሁለተኛው የዓለም ጦርነት ወቅት የደረሰውን ጥፋት ያስታውሳል። እንዳሉትም አሌፖ ላይ በየቀኑ እየደረሰ ያለውን ውድመት፣ ሰቆቃና ግድያ ስንመለከት ንጽጽሩ ስህተት አይደለም ብለዋል። ባለፉት 10 ቀናት 106 ሕፃናትን ጨምሮ 342 ሰዎች እንደሞቱ ነው የዓለም ጤና ድርጅት WHO ይፋ ያደረገው። ምናልባትም ትክክለኛው አሃዝ ከፍ ሊል እንደሚችል አክለው ገልጧል። ብዙውን ጊዜ በቻይና የምትታገዘው ሩሲያ ድምፅን በድምፅ በመሻር መብቷ ተጠቅማ የጸጥታው ጥበቃ ምክር ቤት ሊጥል ያቀደውን ማዕቀብ ለፕሬዚዳንት በሽር አልአሳድ አይስማማም በሚል አስቀልብሳለች። ይህ አካሄድ ሊቆም እንደሚገባው ዩኤንኤችሲአር ጥሪ ማስተላለፉን ነው ኮልቪ ያወሱት። ይህ በእንዲህ እንዳለ ዩክራይን ውስጥ ላለው አለመረጋጋት መፍትሄ ለመሻት ምዕራባውያን ሸሪኮች ከሩሲያ ጋር ለመስራት ፈቃደኞች መሆናቸውን፣ ይሁንና በዓለም አቀፍ ሕግና በነጻነት ላይ ያላቸውን አቋም ግን ለድርድር እንደማያቀርቡ ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ዛሬ ቤልጂግ ውስጥ ይህን አስተያየት የተናገሩት ኬሪ የኔቶን ግብ በቀጥታ ለሩሲያ ሕዝብ ለማስተላለፍ እንደሆነም ታውቋል።
የሩሲያ ሕዝብ ምንም እንኳ መሪዎቻቸው አንዳንድ ጊዜ የሚናገሯቸው ነገሮች ቢኖሩም ኔቶ የማንንም አገር ሕልውና ወይም አንድነት አይፈትንም። ይህንን በጣም ግልጽ ማድረግ እፈልጋለሁ። ከሩሲያ ጋር መሥራት እንሻለን። የጋራ ግብ ካላት ሩሲያ ጋር መሥራት እንሻለን። ከሌሎች አገሮች ውጭ ጉዳይ ሚኒስትሮች ጋር ያጠፋሁትን ጊዜ ያህል ከሩሲያው አቻዬ ጋርም አጥፍቻለሁ።
ሩሲያ የሶሪያውን ፕሬዚዳንት በሽር አልአሳድን ለመደገፍ የደረሰበት ውሳኔ ኃላፊነት የጎደለው ነው ሲሉም ኬሪ ነቅፈዋል። ሩሲያ እንደ አውሮፓ አቆጣጠር በ2014 ዓ ም ክሬሚያን ከዩክራይን ከለየች ወዲህ የሩሲያና የምዕራባውያን ግንኙነት ሻክሮ እንደቆየ ይታወቃል።
በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ዜና ሪፑብሊካኑ እጩ ዶናልድ ትራምፕ እና ዲሞክራቷ ሂለሪ ክሊንተን የመጀመሪያ ክርክራቸውን ካካሄዱበት ጊዜ ወዲህ ሂለሪ ክሊንተን የነበራቸውን የምርጫ ድጋፍ ብልጫ እንደገና እጃቸው እንዳደረጉ ብዛት ያላቸው የህዝብ አስተያየት ግምገማዎች አመልክተዋል። በሌላ በኩል በፕሬዝደንታዊ ምርጫው ምክትል ፕሬዝደንታዊ እጩዎቹ በዛሬው ዕለት ፋርምቪል ቨርጂኒያ ውስጥ ክርክራቸውን ያካሂዳሉ። በመጽሔት ክፍለ ጊዜ ዘገባ እናክልበታለን። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 24 2009 ዓመተ ምህረት ምሽት ፕሮግራም ነው።
በኢትዮጵያ የተቃውሞ እንቅስቃሴዎች በከትናንት በስቲያው የኢሬቻ በዓል ላይ በደረሰው ጉዳት ሁኔታና ሌሎችም የወቅቱ ጉዳዮች ላይ የተካሄደ ውይይት ይዘናል።
እኔ ግን እንደሚመስለኝ ይሄ የህግ ጥሰት እና ፖሊስ የሚፈታ ችግር ሳይሆን ይህ ሲንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው።
እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ድርስ ተለቋል።
ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው እኔ።
ዝግጅቱ በሁለተኛው አጋማሽ ይቀርባል። ሶስት ምሁራን ናቸው በእነዚህ ነጥቦች ዙሪያ የተወያዩት። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ከመላው የኦሮሞ ክልል የተሰበሰቡ የኦሮሞ ማህበረሰቦች አባላት በአሳዛኝ ሁኔታ በተጠናቀቀው የከትናንት በስቲያው ኢሬቻ በዓል ላይ ከተገኙ በኋላ ወደ የመጡበት ተመልሰዋል። አንዳንዶቹ የሞቱባቸውን ዘመዶቻቸውን እየቀበሩ ሲሆን፣ በሁኔታው የተቆጡ ብዙዎች ደግሞ ዛሬ በየስፍራው ተቃውሞ አሰምተዋል። ከጸጥታ ኃይሎች ጋር ተጋጭተውም ጉዳት መድረሱ እየተገለጸ ነው። የዛሬው ተቃውሞ ብዛት ባላቸው የዋና ከተማዋ አካባቢዎችም መካሄዱ ተገልጾልናል። ሰሎሞን ክፍሌ ተከታትሏል።
ተቃውሞዎቹ ዛሬ በአዲስ አበባ ከተማና ዙሪያዋ እንዲሁም በተለያዩ የሀገሪቱ አካባቢዎች ተካሂደዋል። በተለይ በአዲስ አበባ የት የት አካባቢ ነው የተካሄዱት የሚለውን ጥያቄ ነበር ያስቀደምኩት። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዘርዝረዋል።
አሁን እንደደረሰን ከሆነ ከአካባቢው የደረሰውን ጉዳይ ቀርቦ ለማጣራት በጣም አስቸጋሪ ነው። ነገር ግን ንቅናቄዎችና ተቃውሞዎች የተነሱት አሸዋ ሜዳ ላይ፣ አዲስ ሰፈር፣ ቡራዩ፣ ቃሊቲ፣ ዱከም፣ ሳር ቤቶች፣ ሰበታ፣ ሰንዳፋ፣ ቄራ፣ ጀሞ፣ ከታ፣ ወለጋ ሰፈር፣ አለም ገና፣ በተለይ ከታ እና ወለጋ ሰፈር አሁን በአሁኑ ጊዜ ታጣቂዎች በየቤቱ ላይ ቆመው ወጣቶችን ሁሉ እየያዙ ውጭ ያገኙትን ሁሉ በድብደባ ይዞ መሄድ ነው። ወዴት እንደሚወስዱ አይነገሩም። እንደዚህ አይነት ነገር ሁሉ እየተፈጸመ ነው። አስጊ ነው። በጣም በጣም ክሪቲካል ሁኔታ ላይ ነው ያለን።
የኦሮሞ ፌዴራሊስት ኮንግረሱ ምክትል ሊቀመንበር አቶ ሙላቱ ገመቹ ሁኔታዎች ከፍተው እዚህ ደረጃ ከመድረሳቸው አስቀድሞ አመራሩ አጣዳፊ እርምጃ እንዲወስድ ካሳሰብን ቆይተናል ብለዋል።
አቶ ሰለሞን፣ እንደምታውቀው በየቦታው የሚነሱ የህዝብ ጥያቄን ቀደም ብለንም በፓርቲያችንም ስናስተላልፍ የነበረው በተቻለ መጠን የሰው ህይወት እንዳያልፍ፣ ችግር እንዳይፈጠር፣ ሰላማዊ በሆነ ሁኔታ ያገባናል የሚለው ስለ ሀገሪቷ ጉዳይ ካሉት ወገኖች ጋር ሀገሩን የሚያስተዳድረው ፓርቲና መንግስት ይህንን በሰላማዊ በሆነ ሁኔታ ሰዎችን አሰባስቦ ሰላም እንዲፈጥር ብዙ ጥረት አድርገናል። በበኩላችን አንድም ሰው ቢሆን ህይወቱ እንዲያልፍ ፍላጎትም የለንም። ሰላም እንዲወርድ ነው። እኛም በሰላማዊ መንገድ ነው የተደራጀ ነው። ሁልጊዜ ለሰላም እጃችን እንዘረጋለን። ይሄ እንዳለ ሆኖ የኢሬቻ ጉዳይ በሚመለከት መስከረም 10 2009 ዓመተ ምህረት መግለጫ አውጥተናል። ሰላማዊ እንዲሆን ያ ከዛ ታለፈ እንደዛ እንደፈለግነው ሊሆን አልቻለም። የሆኑ ህይወቶች ሁሉ አልፈዋል። አገራችን አሁን በከፍተኛ የሐዘን ድባብ ውስጥ ነች። በየቦታው አስከሬን እየሄደ ነው። ኦሮሚያ ውስጥ አስከሬን ያልሄደበት አካባቢም የለም። በየቦታው ደግሞ ህዝብ ቁጥጥር ውጪ እየሆነ ነው። በየቦታው ይነሳል ግሪቫንስ ሃይ ነው። በአካባቢ ባሉት አመራሮች ላይ ቁጣውን እየገለጸ ነው። አሁን ቀስ በቀስ አዲስ አበባም ጭምር እየመጣ ነው።
በዛሬው ተቃውሞ ወቅት ጉዳት ስለመድረሱ የምታውቁት ነገር አለ ወይ ብያቸው ነበር።
ጉዳቱን አሁን ይሄ ነው ብለን ለመናገር ያስቸግረኛል። ምክንያቱም የተረጋጋ አይደለም። የኛ አባሎቻችንም በቦታው ተገኝቶ ይሄ ነው ብሎ ለማየት አስቸጋሪ ነው። እንቅስቃሴ በጣም የታገደ ነው። በዛ አካባቢ በአንድ ጊዜ የደረሰውን የቃጠሎ እነዚህ አንዳንድ ነገሮችን ሁሉ አይቶ መዝኖ ይሄ ነው ብሎ የቁጩን እውነተኛውን ለማቅረብ ያስቸግረኛል በአሁኑ ጊዜ። እና ሁኔታዎች በአካባቢው የሚደርሰውን ኢንፎርሜሽን ይሰጡኛል። ይሄ ነው አሁን ክሩድ የሆነ ኢንፎርሜሽን ነው የምንሰጣችሁ። ለወደፊቱ ይህንን እንግዲህ እግዚአብሔር ከፈቀደ ሰላም ካገኘን በሚቀጥለው ካልሆነ በስተቀር አሁን እዚህ ቦታ ይሄ ሆነ ይሄ ተደረገ የሚል ነገር አላገኘንም። ግጭቱ ግን እንዳለ ነው።
እና አሁን ሁኔታዎች እዚህ ደረጃ ደርሰዋል። መፍትሄው ምንድን ነው? በእርሶ አስተያየት ለአቶ ሙላቱ አስከትዬ ያቀረብኩላቸው ጥያቄ ነው።
መፍትሄው እኮ እጃችን ነው። በምንም አይነት ሁለት ሰው በሀሳብም በድርጊትም ሊለያይ ይችላል። ነገር ግን በዚህ በአንደኛው ክፍለ ዘመን ቁጭ ብለን ተነጋግረን ችግሮችን መፍታት ስንችል አጭሩን መንገድ ትተን ረጅም እነዚህ ሁሉ በውጪ አሁን ከኦሮሚያ 10 ወራት ሁሉ ሲካሄድ የቆየው ቀስ በቀስ እንግዲህ ወደ ዋና ከተማችንም እየገባ ነው እና ወዴት እንሄዳለን የሚለው በእውነቱ ለሁሉም ጥያቄ ነው። ይሄም እንግዲህ አሁን ገዢው ፓርቲ እጅ ነው ያለው። ማለት ሰላምን ለማውረድ በሰላም መንገድ ሁሉንም ለመጨረስ ይሄ ይቻላል። ልቦና ከሰጣቸው እና ለሰላም እጃቸው የሚዘረጉ አይነት ሆኖ ከተገኙ ሰላም ማውረድ ይቻላል። አሁንም ቢሆን አገሪቷን የሚያስተዳድረው አካል ቅሬታ ያላቸውን ሰዎች ሰብስቦ ይሄንን ማስተካከል ምን ይሻላል ተነጋግረን እንፈጽም ማለት ይቻላል። ተጨማሪ ደም ሳይፈስ ንብረት ሳይወድም እነዚህን ግሪቫንስ ያላቸውን ሰዎችን ይሄ ይመለከተናል ያሉትን ጥሪ አድርጎ አሰባስቦ መቼም በዲሞክራሲ የተቋቋመ መንግስት ነው የሚል ራሱን የሰየመ ስለሆነ ይህንን ተግባራዊ ቢያደርግ ጠቃሚ ነው ነው። ያ ካልሆነ ግን እንፈራው የነበረው ነገር ሁሉ እየተቃረበ እየደረሰብን ነው እና ስጋቱ እንደቀጠለ ነው። በሌላ በኩል የሃይማኖት አባቶች በየቦታ ያሉት እኔ ጥሪ የማስተላልፈው ሁሉም ይሄንን የሚፈሰውን ደም የሚወድመውን ንብረት ይሄን ለመከላከል በተቻለ መጠን ያን ይሄንን መስራት ነው። ይሄ እርቅ እንዲወርድ ሰላም እንዲወርድ ይሄንን እዚህ ላይ መስራት አለባቸው። አንዱን ወገን ብቻ መንግስትን ብቻ ወግኖ የካድሬነት ስራ ከመስራት የፈጣሪ የሰጣቸውን አደራ እንዲወጡ አሁንም ጥሪ አቀርባለሁ።
አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ለሰጡኝ አስተያየት በጣም አመሰግናለሁ።
እኔም በጣም አመሰግናለሁ አቶ ሰለሞን።
የዛሬውን ተቃውሞ በእናንተ አካባቢ ምን አስነሳው ስል አንድ የዓለም ገና ነዋሪ ጠይቄያለሁ። ስማቸውን ለመግለጽ አልፈለጉም፣ ለደህንነቴ እሰጋለሁ በሚል።
አዎ፣ በእርግጥ ሰልፍ ነበረ።
ለምን ነበር ሰልፍ የወጣችሁት?
ለሰልፉ ምክንያት የሆነው በኢሬቻ ላይ የሞቱትን ወንድሞቻችንን እህቶቻችንን ለመቅበር የነበረው ኢሚዲየት ኮዙ ሊባል ይችላል።
ለመቅበር ወጥታችሁ ነው ግጭቱ የተፈጠረው?
በዛ ወደ ተቃውሞ ተቀየረ ማለት ነው።
በህይወትና ንብረት ላይ የደረሰ ጉዳት ስለመኖሩ የሚያውቁት ነገር አለ?
በቁጥሩ ማስቀመጥ ባልችልም የደረሰ ጉዳት ነበር።
የሞተ ሰው አለ?
የሞተ ሰው የለም።
እርስዎ ጉዳት ደርሶቦታል?
አይ አልደረሰብኝም።
እንዴት ነው በጸጥታ ኃይሎቹና ተቃዋሚ ሰልፈኞቹ መካከል ግጭቱ የተፈጠረው?
ያው ሰልፈኞች የሚሉት ከዚህ በፊትም የነበረው እኛ የኦሮሞ ህዝብ ውስጥ ለማሞት አልተፈጠርንም። የራሳችንን መንግስት እንፈልጋለን። የመንግስትን ኃላፊነት ይዞ ያለው ድርጅት እኛን አይወክለንም፣ ያስተዳድረንም ብቃት የለውም። አሁኑኑ ስልጣን ለቆ ይውጣልን የሚል ነው።
አድማጮች፣ ከአዲስ አበባ ውጭም ዛሬ ይህንኑ በኢሬቻ በዓል ላይ ተፈጸመ ያሉትን ፍጅት በመቃወም የኦሮሞ ብሔረሰብ አባላት ሰልፍ ወጥተዋል። ባልደረባችን ትጁቤ ኩሳ ያነጋገረቻቸውም ነዋሪዎች ገልጸዋል። ትላንት ቄለም ወለጋ ደምቢዶሎ ከተማ ውስጥ በተካሄደ ተቃውሞ ላይ የሰው ሕይወት መጥፋቱንና ታመው ሆስፒታል የሚገኙ እንዳሉም ነዋሪዎች ለትጁቤ ገልጸዋል። ወንድሟ ቢቂላ ሂካ በጥይት ተመትቶ ከወደቀ በኋላ ስትደርስ ደም ባፍና ባፍንጫው ይወጣ እንደነበር ማየቷን ተናግራለች። ከሞተ በኋላም እኔንም ታፋይ ላይ በጥይት መቱኝ ስትል ሁንደቱ ቢራቱ አብራርታለች።
ቢቂላ የሚባለው ወንድሜ ከሞተ በኋላ ወደ ሆስፒታል እየወሰድነው ነበር። በጥይት አንገቱ ላይ ተመትቶ በጆሮው ነው የወጣችው። እኔ እንደ ደረስኩ አስለቃሽ ጋዝ ተኮሱ፣ ወደቅኩኝ። ስነሳ እኔንም ታፋዬ ላይ በጥይት መቱና ጣሉኝ
ስትል ለቱጁቤ ሁኔታውን የገለጸችው ሁንደቱ ቢራቱ ናት። ሌላው በሳንጃ ጉንጩን እንደ ተወጋ ለቱጁቤ የነገራት ደግሞ ወጣት ጫላ ዮሴፍ ይባላል። ሆዱንና ወገቡን ረጋግጠው ጥለውት ከሄዱና ሰዎች አንስተው ሆስፒታል ካደረሱት በኋላ ቱጁቤ ደምቢዶሎ ሆስፒታል አልጋው ላይ እንዳለ አግኝታ አነጋግረዋለች። የከተማዋ ነዋሪዎችም አራት ሰዎች መገደላቸውን ገልጸዋል። የሆስፒታሉ ሠራተኞችም ስድስት ሰዎች ቆስለው ሕክምና እየተደረገላቸው መሆናቸውንና ሁንደቱ ቢራቱም ታፋዋ ላይ በጥይት መመታቷን አረጋግጠውላታል። ዛሬ ምስራቅ አርሲ ውስጥም ተቃውሞ መካሄዱን ቱጁቤ ኩሳ ያነጋገረቻቸው የከተማዋ ነዋሪዎች አስረድተዋል። አድማጮች፣ ለዚህ ለተጠናቀረው ዘገባ ከመንግሥት በኩል አስተያየት ለማግኘት ጥረት አድርገናል። ለአቶ መሐመድ ሰኢድ የመንግሥት ኮሚኒኬሽን ጽሕፈት ቤት የሚዲያና የሕዝብ ግንኙነት ዳይሬክተር ያደረግነው ተደጋጋሚ የቴሌፎን ጥሪ መልስ አላገኘንም። የተያዘ ምልክት ይሰጣል። ጥረታችን ይቀጥላል። ያገኘነውን ምላሽ እናደርሳለን።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በቢሾፍቱ የእሬቻ በዓል አከባበር ላይ ለሞቱት ሰዎች ሐዘናቸውን የገለጹት ሁለት ተቃዋሚ ፓርቲዎች ሁኔታው በገለልተኛ አካል እንዲጣራ ጠይቀዋል። በበዓሉ ላይ በነበረው ሕዝብ ላይ አስለቃሽ ጢስ ለመጠቀም የሚያስገድድ ሁኔታ አልነበረም ብለዋል የኦሮሞ ፌዴራሊስት ኮንግረስ እና የመላ ኢትዮጵያ አንድነት ድርጅት። እስክንድር ፍሬው ዘገባ አለው።
የኦሮሞ ፌዴራሊስት ኮንግረስ እና የመላው ኢትዮጵያ አንድነት ድርጅት መግለጫዎቹን ያወጡት በተናጥል ነው። ተመሳሳይ ሀሳብ ማንጸባረቃቸው ግን ይታያል። በቢሾፍቱ የኢሬቻ በዓል አከባበር ላይ ለሞቱት ሰዎች መንግስትን ተጠያቂ ያደረገው የኦሮሞ ፌዴራሊስት ኮንግረስ ይህንን እኩይ ተግባር የፈጸሙ ለፍርድ እንዲቀርቡ ጠይቋል። ይህንን እኩይ ተግባር የፈጸሙ የመንግስት ኃይሎችና ትዕዛዝ የሰጡ ባለስልጣናት በህግ ፊት ተጠያቂ እንዲሆኑ እናሳስባለን ያለው የፓርቲው ሊቀመንበር ዶክተር መረራ ጉዲና ለቪኦኤ እንዳብራሩት በበዓሉ ላይ የተገኙ ሰዎች ንብረት አላወደሙም፣ ሌላ አይነት ህገ ወጥ ተግባርም አልፈጸሙም። በገዢው ፓርቲ ደጋፊዎችና ታጣቂዎች ላይ አደጋ እንዳልደቀኑም ያምናሉ። እናም አስለቃሽ ጋዝ ለመጠቀም የሚጋብዝ ሁኔታ አልነበረም ብለዋል።
የህዝብ ንብረት ባልጠፋበት፣ አንድ ሰው ባልሞተበት፣ አንድ ሰው በጥፊ እንኳን ባልተመታበት፣ የመንግስት ባለስልጣን ነኝ የሚል የመንግስት ደጋፊ ነች የሚል ባልተመታበት በጥፊ እንኳን ማለት ነው ባልተመታበት ሁኔታ እልቂት እንዲደርስ መንገድ መክፈት ምንድን ነው ትርጉም? ሚሊዮኖች ላይ ሰው መንግስት ሰራዊት አሰማርቶ ተኩስ አስከፍቶ ጭስም ቢሆን ማለት ነው። ይሄ እኮ ጭስ እኮ አንተ ሰላማዊ ዜጋ ላይ እየተተኩስም አመፅ እኮ አይደለም። ምንን ለመከላከል ነው ያንን ያደረገው? እኔ እስካየሁት ድረስ እንግዲህ እንትን የሚያደርጉት ላውድ ስፒከር ቀምቶ ተናገሩ ነው። ላውድ ስፒከር ማይክሮፎን ተቀብሎ ተናገሩ ነው። ከዛ ውጪ ግን በአንድ የቆሰለ ሰው አላሳዩ። በዱላ የተመጣ፣ በድንጋይ የተመጣ፣ በምን የሆነ በጥይት ይቅርና ማለት ነው። ለምንድን ነው ያ ሁሉ ተኩስ?
ዶክተር መራ ቁጥሩን በተመለከተም የተለያየ መረጃ እየሰጣችሁ ነው። የኢትዮጵያ መንግስት 52 55 የሚሉ ቁጥሮችን ነው እየሰጠ ያለው። በትናንትናው ዕለት ደግሞ የደብረ ዘይት አጠቃላይ ሆስፒታል ኃላፊ አቶ ደሳለኝ ባይሳ ለሀገር ውስጥ የመገናኛ ብዙሃን ለኢትዮጵያ ቴሌቪዥን ሲናገሩ 55 ናቸው የሞቱት ሰዎች ቁጥር ብለዋልና በእናንተ ፓርቲ በኩል ያለው ቁጥር ምንድነው? መረጃችሁ ስከየት ነው?
እኛ አባሎች አሉን። በአባሎቻችን በሚደርሱን ደረጃ አይን ምስክሮች በሚሰጡን ደረጃ በመቶዎች የሚቆጠሩ እንደሞቱ እስከ ትናንት ማታ ድረስ ሬሳዎች ከሐይቁ ሲወጡ እንደነበረ የአደባባይ ምስጢር ነው። ይሄም ቢሆን ነገሩ ህዝብ 55 ሆነ 700 አግባብ ባልሆነ መንገድ ንጹሃን ዜጎች ሞቷል። አሁን መንግስት ያዘው ምንድነው የቁጥር ጫወታ ነው። የለም እኔ 55 ብቻ ነው እንዲሞቱ ያደረኩኝ 700 አይደለም ምን 500 አይደለም የሚለው አይነት ክርክር ነው። እሱም የድርቅና ክርክር ነው ለኔ ማለት ነው። ምክንያቱም ንጹሃን ዜጎች መንግስት ያለግባብ በወሰደው እርምጃ ሞቷል። እኛ ባለ መረጃ ደብረ ዘይት ሆስፒታል ብቻ ሳይሆን የሞቱም ይሁኑ የቆሰሉ ወደ ናዝሬት፣ ወደ አዳማ፣ ወደ አዲስ አበባ ሲወሰዱ ነበር። አይ ምስክሮች እያዩ ይሄ እኮ ሚሊዮኖች እያዩት የተሰራ ነገር ደግሞ ቤተሰቦች እኮ እየተረዱ ነው። በግንደብረ ሰምቻለሁ፣ ሰንዳፋ ሰምቻለሁ፣ ወለጋ ሰምቻለሁ፣ አምቦ አካባቢ ማት ቦታዎች ሰምቻለሁ። በሰው እየቀበረ እኮ ነው።
በመቶዎች ሲሉ ግን እርስዎ ለምሳሌ አሁን በትናንትና ሁለት ፓርቲያቸው የሰጠው መረጃ ወደ 678 ይሆናሉ የሞቱት የሚል ነው እና በመቶዎች ስትሉ ስንት ማለት ነው?
በተለያዩ መረጃዎች ከሶሻል ሚዲያ ጀምሮ የተለያዩ መረጃዎች ሲሰጡን ነበር። የተለያዩ መረጃዎች ማለት ነው። እኔ እስካሁን ድረስ ከሰማሁት አንዱ ይሄ ነው። ለኛ ብቻ ሳይሆን ከተለያዩ ሶሻል ሚዲያዎች የተሰበሰቡት አይን ምስክሮች የተሰበሰቡት ሬሳ ቆጥረናል ካሉ ሰዎች እዛ አካባቢ ተንቀሳቅሶ በተለያዩ መንገድ ከተረሱን ሰዎች ከፍተኛው ይሄኛው ነው። እስከዛ ድረስ ይደርሳል የሚል ግምት ተሰጥቷል።
እስከ 678 ይደርሳል የሚል ግምት ነው ያላችሁ?
ግምት ተሰጥቶናል። ከዛ በሚደርሰን የአይን ምስክሮች እስከ ትናንት ድረስ ከሐይቁ እየወጣ ባለው ሬሳ ቁጥሩ እኮ እየጨመረ ነው።
ቀደም ሲል እንደተገለጸው የቢሾፍቱ አጠቃላይ ሆስፒታል ለሀገር ውስጥ የመገናኛ ብዙሃን በሰጠው መረጃ የሞቱት ሰዎች ቁጥር 55 መሆኑን አስታውቋል። የሆስፒታሉ ስራ አስኪያጅ ደሳለኝ ባይሳ ይህንኑን ያብራሩት፣
ትናንት ወደ ሆስፒታላችን የመጡት የሬሳ ብዛት 54 ነው። እስከ ትናንት ማታ ያየ ነው። ዛሬ ከተገኘው ሟች ጋር 55 ይሆናል ማለት ነው ቁጥሩ። መቶና ከዛ በላይ የሚሆኑ ደግሞ በህይወት የመጡ ነበሩ።
ሌላው ተቃዋሚ የመላው ኢትዮጵያ አንድነት ድርጅት ዛሬ በሰጠው መግለጫ በቢሾፍቱ በሞቱት ዜጎች የተሰማውን ሀዘን ገልጿል። ጉዳዩ እንዲጣራና የድርጊቱ ፈጻሚዎችም ለፍርድ እንዲቀርቡ በፓርቲው ዋና ጸሐፊ አቶ አዳነ ጥላሁን የተነበበው መግለጫ ጠይቋል።
ከዚህ ቀደም በኦሮሚያ፣ በአማራ፣ በጎጂና በሰገን ህዝቦች በተለይም በኮንሶ ህዝቦች ላይ እንዲሁም በሌሎች ክልሎች አሁን ደግሞ በቢሾፍቱ በኢሬቻ በዓል ስም በተሰባሰቡ ሰላማዊ ዜጎች ላይ የተፈጸመው እልቂት በገለልተኛ አካላት እንዲጣራ፣ ሁለተኛ ይህና ሌሎች ከዚህ በፊት የተፈጸሙት ግድያዎች አግባብ አለመሆናቸው ታውቆ መንግስት ህዝቡን በይፋ ይቅርታ እንዲጠይቅ፣ ሶስተኛ ከዚህ ቀደምም ሆነ አሁን ቢሾፍቱ ሆረ ሐይቅ ላይ ለሞቱት ቤተሰቦች መንግስት የደም ካሳ እንዲከፍልና በድርጊቱ ዙሪያ ላይ የሚጠረጠሩትን ለህግ እንዲያቀርብ፣ አራት የውጭ ሀገር ዲፕሎማቶች የተባበሩት መንግስታት ድርጅት ተመድ እና የተመድ ባለ ልዩ ልዩ ሙያ ድርጅቶች የኢህአዴግ መንግስት እየፈጸመ ያለው የግፍ ግድያ ከጊዜ ወደ ጊዜ እየጨመረ መሄዱን በቸልታ ከመመልከት ተቆጥበው የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በኢትዮጵያ መንግስት ዙሪያ ለሚያቀርቡት አቤቱታ ትኩረት በመስጠት ዓለም አቀፍ ገለልተኛ አጣሪ ኮሚቴ እንዲመደብ የየበኩላቸውን ግፊት ያደርጉ ዘንድ በዚህ አጋጣሚ ጥሪያችንን እናስተላልፋለን።
መያድም እንደ ኦፌኮ ታዲያ መንግስትን ተጠያቂ አድርጓል። በሚሊዮኖች የሚቆጠሩ ሰዎች በተገኙበት በዓል ላይ መንግስት የዜጎችን ደህንነት መጠበቅ ነበረበት ያሉት የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ናቸው።
በሚሊዮኖች የሚቆጠሩ ኢትዮጵያውያን የተሰበሰቡበት ቦታ ላይ ገደል መኖሩን እያወቀ ያንን ገደሉን ቦታ ጥንቃቄ እንዲደረግ ለምን አልተደረገም ነው? የመንግስት ድክመት ነው። ይሄ እንግዲህ ትልቅ ድክመት፣ ለህዝብ ማሰብ ነበረበት። እዛ ቦታ ላይ ምን ይደርሳል? መጨናነቅ ይመጣል፣ ብዙ ነገር ይኖራል። ያንን መደረግ ነበረበት ነው የምንለው እኛ።
እንደ ተቃዋሚዎቹ ሁሉ መንግስትም ለደረሰው የሰው ህይወት መጥፋት ተጠያቂዎቹ እነማን እንደሆኑ ድምዳሜ ላይ የደረሰ ይመስላል። አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ሲል ነው ያስተዋቀው። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ሰሞኑን ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል። ከዚሁ ጽፈት ቤትና ከኦሮሚያ ክልላዊ መንግስት በተለይ በዛሬው የተቃዋሚዎች መግለጫ ላይ ምላሽ ለማግኘት ጥረት አድርግ ያለው ለጊዜው አልተሳካም። እንደተሳካ ይቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራትና ክቡራን አድማጮች አሁን ስቱዲዮ ከገባን የደረሰን ዜና አለ። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኃላፊ ለመንግስቱ መገናኛ ብዙሃን የሰጡት ማብራሪያ አለ። አዲስ አበባ በሰላማዊ እንቅስቃሴ ላይ መሆኗን አስታውቀዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኃላፊ አቶ አሰፋ አብዩ በሰጡት በዚሁ መግለጫ ለመንግስቱ ቅርበት ላለው አንድ የመገናኛ ብዙሃን በአዲስ አበባ ጸረ ሰላም ኃይሎች ከሚያናፍሱት ወሬ ውጪ ከተማዋ በሰላማዊ እንቅስቃሴ ውስጥ ትገኛለች ብለዋል። እንዲሁም በአዲስ አበባ ዙሪያ በሚገኙ ውስን ቦታዎች ላይ ትናንትና ዛሬ በኢሬቻ በዓል ላይ የደረሰውን አደጋ ተከትሎ ሁከት ለማስፋፋት ጥረት ተደርጓል ብለዋል ኃላፊው። በዚሁ ሙከራም ከውጭ ኃይሎች ትዕዛዝ በመቀበል ለሁከት የሚሰሩና የሚፈጠሩ ግርግሮችን በመጠቀም በተለይ የፋብሪካዎች አካባቢ ለዘረፋ የተቀላቀሉ ሰዎች ተሳትፈዋል ብለዋል። በሂደቱ ውስጥ ያለ ምንም መረጃ እንዲሁ የተቀላቀሉ እንዳሉም ተናግረዋል ኃላፊው። ዘግየት ብለን ዝርዝር ዘገባውን እናቀርብላችኋለን።
አሁን ወደ ተቀሩት የምሽቱ ዘገባዎች እናልፋለን። የአፍሪካ የአስተዳደር ሁኔታ ካለፉት 10 ዓመታት ወዲህ በመጠኑ እንደተሻሻለ አንድ አዲስ ዘገባ ጠቁሟል። በሌላ በኩል ግን የጸጥታ ችግር በሰብአዊ መብቶች አጠባበቅና በምጣኔ ሀብት እድገት በኩል መሻሻል እንዳልታየ ተጠቅሷል። እጅግ የተጎዳችው ሊቢያ እንደሆነችም የአሜሪካ ድምጽ ዘጋቢ ሄንሪ ሪጅዌል ከለንደን ዘግቧል። አዳነች ፍስሐዬ ዘገባ አላት።
በእያንዳንዳቸው 3 አፍሪካውያን ወደ 2 የሚጠጉ ሰዎች ካለፈው 10 ዓመት ወዲህ ደህንነትና በሕግ መገዛት እየከፋ በሄደባት አገር የሚኖሩ መሆናቸውን የአፍሪቃ የአስተዳደር ሁኔታን የሚገመግመው ዓመታዊ የሞ ኢብራሂም መለኪያ ሀዝ አመልክቷል። ዘገባው 54 የአፍሪቃ አገሮችን በትምህርት በሙስናና በዲሞክራሲ ረገድ ያሉበትን ሁኔታ ያጤናል። የግምገማውን መድረክ የመሰረቱት የሱዳኑ ተወላጅ ቢሊዮነር ሞ ኢብራሂም ትላንት ስለ ዘገባው ለንደን ሆነው ባደረጉት ንግግር አሃዙ ግልጽ የሆነ መልእክት ያስተላልፋል ብለዋል።
This is a very strong mathematical correlation between safety and rule of law and development.
ይህ በደህንነትና በሕግ መገዛት እንዲሁም በልማት የሚታየው እጅግ ጠንካራ የሆነ የቀመር ግንኙነት ነው። በአፍሪካ ሰላም እንደሚያስፈልገን ምንጊዜም ቢሆን ልንጮህለት የሚገባ ጉዳይ ነው።
በአሁኑ ወቅት የሞ ኢብራሂም ተቋም አባል የሆኑት የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ጀንዳይ ፍሬዘር በበኩላቸው በተለይም የሚያሳስበው የጸጥታ ሁኔታ መዳከም ነው ብለዋል።
Because it's dragging down governance as a whole, but also because it affects the lives of people.
አሳሳቢ የሚሆነው የአስተዳደር ሁኔታን ወደ ኋላ በመጎተቱ ነው። የሰዎችን ህይወት የሚመለከት በመሆኑም ጭምር ነው። ምክንያቱም ስለ ሰዎች የግል ደህንነት፣ ስለ ብሔራዊ ደህንነት ስናወራ ስለ መኖርና ስለ መሞት ጉዳይ ነው የምንናገረው።
በብሔራዊና በግል ደህንነት ረገድ የከፋ ሁኔታ የታየው ሊቢያ ውስጥ ነው። የሊቢያውን አምባገነን መሪ ሙአመር ቃዳፊን ከ5 ዓመታት በፊት ከስልጣን ለማስወገድ የረዳውን የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት የአየር ድብደባን የመሩት ብሪታንያና ፈረንሳይ እንደነበሩ ይታወሳል። ፍሬዘር ታዲያ ያ ጣልቃ ገብነት ስህተት እንደነበር በግልጽ ያሳያል ብለዋል።
We have lessons to learn and one of the big lessons I would think is if
መማር ያለብን ትምህርት አለ። ከትልልቅ ትምህርቶች አንዱ ብዬ የማስበው አብዛኛው የአካባቢው ህዝብ ጣልቃ ገብነትን የሚቃወም ከሆነ ጣልቃ ከመግባት በፊት በጥሞና ማሰብ ያስፈልጋል። ሌላው ትምህርት ደግሞ ልታስተካክለው ወይም ልትጠግነው የማትችል ከሆነ ባትሰብረው ወይም ባታፈርሰው ይሻላል የሚለው ነው።
ሞሪሸስ ቀዳሚ ቦታ ይዛለች። ሶማሊያ አሁንም የመጨረሻዋ ነች። ሩዋንዳ ፈጣን መሻሻል በማሳየት ላይ ካሉት ሀገሮች አንዱ ሆናለች። ለመጀመሪያ ጊዜ በቀዳሚዎቹ 10 ሀገሮች ውስጥ ለመፈረች ይችላል።
ወደ ተከታዩ ዘገባ እናልፋለን። ዛሬ ምሽት ላይ ዩናይትድ ስቴትስ ፕሬዚደንታዊ ምርጫ ምክትል እጩዎች ክርክር ያደርጋሉ። በፋርምዌል ቨርጂኒያ ነው ይከራከራሉ። ይቅርታ፣ በፋርምቪል ቨርጂኒያ ነው ይከራከራሉ የተባለው። ሄኖክ ሰማግዜር ዝርዝሩን ይዟል።
በዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ከሚካሄዱት 3 የእጩዎች ክርክር በተጨማሪ የዛሬው የምክትል ፕሬዚዳንታዊ እጩዎች ለመራጮች ውሳኔ ሐሳቦችን የሚያቀርቡበት ነው። በዴሞክራቷ ሂላሪ ክሊንተንና በሪፐብሊካኑ ዶናልድ ትራምፕ መካከል የተካሄደው የመጀመሪያ ዙር ክርክር ከዚህ በፊት ታይቶ የማይታወቅ ቁጥር ያለው ሕዝብ የተከታተለው ሆኗል። 80 ሚሊዮን በላይ ሰው በዛሬው የምክትል ፕሬዚዳንታዊ እጩዎች ክርክር የኢንዲያናው አገረ ገዥ ማይክ ፔንስና የቨርጂኒያው ሴናተር ቲም ኬን መካከል የሚካሄድ ነው። ፔንስ ሰሞኑን በአሪዞና የምረጡን ዘመቻ ሲያካሂዱ ነው የቆዩት።
የአሜሪካን ህልም ሕይወት እንዘራበታለን። የመጣኔ ሀብት እንቅስቃሴያችን እንዲሟሟቅ እንሰራለን።
የዴሞክራቶቹ ምክትል ፕሬዚዳንታዊ እጩ ቲም ኬን ከሂላሪ ክሊንተን ጋር አብረው የምረጡን ዘመቻ ሲያካሂዱ ነው የሰነበቱት። በቅርቡ በቴክሳስ ሲናገሩ
ሁሉንም ሰው በእኩልነት እንመልከት። ልክ ሂላሪ ክሊንተን እንደሆኑት ሁሉ ደግ ሰው እኔ እንደሆንኩት ሁሉ እናንተም የሆናችሁትን ሰው አይነት አንድ እንሁን።
የዛሬው ምሽት የምክትሎቹ ክርክር የሚካሄደው በትራምፕና ክሊንተን መካከል ከተካሄደው የመጀመሪያ ዙር ክርክር የሕዝብ አስተያየት ሰብሳቢዎች እንደሚሉት በክሊንተን አሸናፊነት ከተጠናቀቀ በኋላ ነው ይላሉ ተንታኙ ማቲው ዳለክ።
So I think this moment both gave people reason to vote against Trump.
ይህ ሁኔታ ዜጎች ለትራምፕ ድምፅ እንዳይሰጡ ምክንያት የሆነ ይመስለኛል። ከዚያም በተጨማሪ ወጣቶች በተለይ ምርጫውን ለማሸነፍ ወሳኝ የተባሉ የህብረተሰቡ አባላት አፍሪካ አሜሪካውያንና የላቲን ዝርያ ያላቸው ወጣቶች ለሂለሪ ክሊንተን የአዎንታ ድምፅ እንዲሰጡ ያመቻቸ ነው ብዬ አስባለሁ።
በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ታሪክ የምክትሎቹ ክርክር በአንዳንድ ወቅቶች ትኩረት ቢስቡም ትኩረቱ በእጩዎች ላይ ነው። በዛሬው ምሽት ክርክርም ትኩረቱ በክሊንተንና ሰሞኑን በግብር አከፋፈል ዙሪያ አጣብቂኝ ውስጥ የገቡት ትራምፕ ላይ እንደሚሆን ተንታኞች ያስረዳሉ። በትራምፕና ክሊንተን መካከል የሚካሄደው ሁለተኛው ዙር ክርክር በሴንት ሉዊስ ሚዙሪ የፊታችን እሁድ ይከናወናል።
አድማጮች፣ ለምሽቱ ያሰናዳናቸውን ዘገባዎች ክፍለ ጊዜ አጠናቀናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ላይ እንዲሁም በናይል ሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ ከምሽቱ 1 ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሄርትስ አጭር ሞገድ እና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርበውን ስርጭት እንድታደምጡ እንጋብዛችኋለን።
ክቡራትና ክቡራን አድማጮች፣ ዝግጅቶቻችንን በጥራት ማዳመጥ እንድትችሉ አዳዲስ የስርጭት መስመሮችን ጨምረናል። አሁን እነዛን አነባቸዋለሁኝ። በእነዚያ መስመሮች ላይ ስርጭቶቻችንን በተሻለ ጥራት ማዳመጥ ትችላላችሁ። በ19 ሜትር ባንድ 15630 እና 15785 ኪሎ ሄርትዝ፣ በ22 ሜትር ባንድ 13615 እና 13860 ኪሎ ሄርትዝ፣ በ25 ሜትር ባንድ 16720 12110 እና 12140 ኪሎ ሄርትዝ ናቸው። ኢንተርኔት ላይ ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በፌስቡክና በትዊተርም ታገኙናላችሁ። አሁን ወደ ተከታዩ ዝግጅት እናልፋለን።
አሁን ለሁለተኛው አጋማሽ ወደ ተዘጋጀው ውይይት እናልፋለን።
በኦሮሚያ ክልል የተቀሰቀሰው የተቃውሞ አንድ ዓመት ሊሞላው ጥቂት ቀናት ቀርተውታል። እንዲሁም በአማራ በኮንሶና በሌሎችም የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን እየተወሰዱ ያሉ እርምጃዎች ለበርካቶች ሕይወት መጥፋት ምክንያት ሆነዋል። ይህንን ጉዳይም ዓለም አቀፍ የብዙሃን መገናኛዎችን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡበት ይገኛሉ። ከትናንት በስቲያ እሁድ በቢሾፍቱ ሆራ አርሰዲ ሐይቅ ላይ ሊከበር በዝግጅት ላይ በነበረውና ከኦሮሞ ክብረ በዓሎች አንዱ በሆነው እሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ሕይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ጽዮን ግርማ ከሦስት ምሁራን ጋር ውይይት አድርጋለች። እንግዶቹ ራሳቸውን አስተዋውቀው ይጀምራሉ።
ሙርጌታ አረጋዊ ይባላለሁ። በአሜሪካ በዋሽንግተን ዲሲ የጥብቅና ስራ ተማርቼ ነው ምኖር። አሁን ኢትዮጵያ ውስጥ በግል ጉዳይ ነው የመጣሁት።
አመሰግናለሁ። ጽዮን ደረሰ ጌታቸው እባላለሁኝ። ኒውዮርክ ሲቲ ውስጥ በሚገኝ አዮና ካሌጅ በሚባል ሊበራል አርትስ ካሌጅ የአርበን ሶሲዮሎጂ ረዳት ፕሮፌሰር ነኝ።
እሺ። ጽዮን ጸጋ እባላለሁ። የህግ ተማሪ ነኝ። በሜልበርን ከተማ ነው የምኖረው። አሁን በሜልበርን ዩኒቨርሲቲ ህግ ፋክልቲ ሪሰርች ረዳት መምህር ነኝ።
ሶስታችሁንም በጣም አመሰግናለሁኝ። በእኔ በኩል የኢትዮጵያን እንደው አጠቃላይ አሁን ያለውን ሁኔታ አጠር አድርጌ ለመዳሰስ ልሞክርና ከሱ እንነሳ። የኢትዮጵያ አጠቃላይ የፖለቲካ ሁኔታ ውጥረት ውስጥ ከገባ አንድ አመት ሊሞላው ቀናት ናቸው የቀሩት። በኦሮሚያ ክልል ተግባር ላይ ሊውል በንድፍ ተዘጋጅቶ የነበረው ማስተር ፕላንን በመቃወም እንዲሁም አላግባብ እየተከናወነ ነው የተባለን የመሬት ንጥቂያ በመቃወም የክልሉ ነዋሪዎች ያስነሱት ተቃውሞ በጥቅምት ወር አንድ አመት ሊሞላው ነው። ይህን ተቃውሞ ተከትሎም በኢትዮጵያ ውስጥ ትክክለኛው ቁጥር የሚመዘግብ አካል ባለመኖሩ በቁጥሩ ላይ እስካሁን የተረጋገጠ መረጃ ባይኖርም በርካቶች ሕይወታቸውን አጥተዋል። አካል ጉዳተኛ የሆኑም አሉ። የታሰሩም በጣም በርካታ መሆናቸውን እኛም ስንዘግብ ቆይተናል። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችም እንደዚሁም የኢትዮጵያ መንግስትም ጭምር ከሚያወጡት ሪፖርቶች ማየት ይቻላል። በአማራ ክልል በጎንደር ከተማ የተቀሰቀሰውም ግጭት እንደዚሁ አራት ወራትን አስቆጥሯል። ይህ ተቃውሞም ወደ ሌሎች የክልሉ ከተሞች ተዛምቶ ለበርካታ ሰዎች ሕይወት መጥፋት አካል መጎዳትና መታሰር ምክንያት ሆኗል። በደቡብ ክልል በኮንሶ ውስጥም ራስን በራስ የማስተዳደርና በዞን የመደራጀት ጥያቄ ያስነሳው ተቃውሞም እንዲሁ ለበርካቶች ህይወት መጥፋት፣ ንብረት መቃጠል፣ መፈናቀልና አለመረጋጋትን አስከትሏል። በሌሎች አካባቢዎችም እንደዚሁ አለፍ አለፍ እያሉ የተለያዩ ሪፖርቶችና ዜናዎች ሲሰሙ ቆይተዋል። እንግዲህ ከሶስት ቀናት በፊት ደግሞ ከኦሮሞ ማህበረሰብ ክብረ በዓላት አንዱ ኢሬቻ በዓል ላይ የተከሰተውን ማየት እንችላለን። እነዚህ ሁኔታዎች የሚያሳዩት በኢትዮጵያ ሁኔታዎች እለት ተእለት መሻሻልን ከማሳየት ይልቅ ነገሮች እየተባባሱና የሰው ህይወት መጥፋት መቀጠሉን ነው። ዛሬ እንግዲህ እናንተን ሶስት እንግዶች የጋበዝ ነው። ሶስታችሁም የኢትዮጵያን ጉዳይ በቅርብ እንደሚከታተል ምሁር ነገሮችን ትከታተላላችሁ ከሚል እሳቤ ነው እና ከትላንት በስቲያ ከተከሰተው የኢሬቻ በዓል ሁነት ስንነሳ በዚህ በዓል ላይ ለደረሰው የህይወት መጥፋት አደጋ ማን ነው ተጠያቂ የሚሆነው ከሚለው ጥያቄ እንነሳ። ይህንን ሁኔታ እንዴት ታዩታላችሁ? ቅድሚያ ኢትዮጵያ ላለው እድሉ ልስጥና ከአቶ ሙልጌታ ልጀምር።
እሁድ የተፈጠረው አሰቃቂ አደጋ መጀመሪያ በጣም ሊቀልቤ በጣም ነው እኔ ሽክ ያደረገ በጣም ያሳዝነኝ። የሰው ህይወት መጥፋት ብቻ ሳይሆን አጠፋፉም ራሱ የሚዘገንን ነው። በዛ ምክንያት ኢትዮጵያውያን እንተጎጥተዋል ብዬ አስባለሁ፣ በተለይም የሟቾች ቤተሰቦች። ስለሆነ እግዚአብሔር መጽናናት እንዲሰጣቸው በጣም ነው የምመኘው። እሁድ የተፈጠረው እሁድ የተጀመረ ነገር አይመስለኝም። እሁድ የተፈጠረው ለብዙ ጊዜ የቆየ ችግር ተቀጥላ ነው፣ ኤክስቴንሽን ነው እና ለብቻ የእሁድን ኢቨንት ብቻ በማየት ጥሩ ፒክቸር መፍጠር የሚቻል አይመስለኝም። አሁን እንግዲህ እሁድ ማን ምን አረገ የሚለው ጥያቄ የፋክት ጥያቄ ስለሆነ በዛም ብዙ የተለያዩ ሪፖርቶች ስለቀረቡ በእርግጠኝነት የማውቀው ነገር ይሄ ነው ብዬ ከሌ ጥፋተኛ ነው ከሌ ጥፋተኛ አይደለም ማለት አልችልም። እኔ ማለት የምችለው ምንድን ነው፣ በቪዲዮ ያየሁት በኢትዮጵያ ቴሌቪዥን ቪዲዮ ያየሁት መንግስት ራሱ ያቀረበው ማለት ነው። ካየሁት ተነስቼ ምን አስተውያለሁ፣ በብዛት ወጣቶች አይቼ ያሉት ቪዲዮ ውስጥ እነዚህ ወጣቶች በጣም የተቆጡና በጣም የተናደዱ መሆናቸው፣ ከዛም አልፈው ለህይወታቸው በጭራሽ የማይፈሩ በጣም ከመናደዳቸውና ተስፋ ከመቁረጣቸው የተነሳ የሚፈልጉትን ነገር አድቫንስ ለማድረግ ቆርጦ የተነሱ መሆናቸውን ታዝቢያለሁ። ሁለተኛ የታዘብኩት ምንድን ነው? ይሄ ኢቨንት በተመለከቱ የሚቀርቡ ሪፖርቶች ላይ መንግስት የሚያቀርበው ሪፖርት ብዙ ሰዎች እንደማይቀበሉት ወይም እንዳልተቀበሉት ታዝቢያለሁ። ሶስተኛ መንግስት ይህን ችግር እንዴት አድርጎ ሊያቀርበው ነው የፈለገው? የህግ ጥሰት ችግር አድርጎ ሊያቀርበው እንደፈለገ ነው ይገባል። ምክንያቱም ጥቂት ነውጠኞች ወይም ጸረ ሰላም ምን በሚል ነው ያቀረበው። ስለዚህ የህግ ጥሰት ፕሮብሌም አድርጎ ነው ያቀረበው የታዘብኩት። እኔ ግን እንደሚመስለኝ ይሄ የህግ ጥሰት ሳይሆን እና ፖሊስ የሚፈታ ችግር ሳይሆን ይሄ ሲንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው። እና የፖለቲካ ችግር የፖለቲካ ሶሉሽን የሚጠይቅ ችግር ነው ብዬ ነው የማስበው።
ወደ ዶክተር ደረሰ ልምጣ። እንግዲህ አቶ ሙልጌታ ያነሱትን ሰምተዋልና በእርሶ በኩል እሁድ ዕለት የተከሰተውን ሁነት እንዴት ይገመግሙታል? አቶ ሙልጌታ እንዳሉት የወጣቶቹን ሁኔታ በእርሶ በኩል እንዴት አዩት? እንግዲህ አቶ ሙልጌታ ኢትዮጵያ ቴሌቪዥን ላይ ያዩትን ቪዲዮ አስመልክተው ነው የነገሩንና በእርሶ በኩል ሌሎች የማህበራዊ ሚዲያዎችም እንደዚሁም ደግሞ የአሜሪካ ድምጽንም ጨምሮ በተለያየ ቦታው ላይ የነበሩ ሰዎች አስተያየት ሲሰጡ ነበርና እሱም መነሻ አድርገው የእርሶን አስተያየት ይስጡን።
ጽዮን፣ አመሰግናለሁኝ። በመጀመሪያ እኔም እንደ አቶ ሙልጌታ በታሪካችን እንዲህ ባለ በኦሮሞ ሕዝብ ትልቅ አውደ አመት ቀን እና የተቀደሰ ቀን የኦሮሞ ሕዝብ ያለፈው አመት ክረምት ወጥቶ አዲስ አመት እንደመጣ የሚያከብርበት፣ ፈጣሪውን የሚያመሰግንበት፣ ለወዳጁም ለጠላቱም ሰላም የሚመኝበት፣ የሚመርቅበት በጣም ውብ የሆነ ቀን ላይ በመንግስት ላይ ያላቸውን ተቃውሞ አደባባይ ወጣው ስለገለጹ ባለፉት ሁለት አመታት የኦሮሚያ ወጣቶች በዚህ መንግስት ላይ ያላቸውን ተቃውሞ በዚህ መንግስት በኦሮሞ ላይ የሚደረገውን ግፍና በደል በመቃወም አደባባይ ወጣው ሲናገሩ ነበርና በዚህ አውደ አመት ቀንም ስለተናገሩ እና ያንን ድምጻቸውን በኃይል ስላሰሙ ወደ 1 ሚሊዮን ህዝብ የሚጠጋ ነው በዓሉ ላይ ወጣው የሚባለው እዛው አብዛኞቹ ወጣቶች ናቸው። በዛ ተቃውሞ መሀል በተደረገ ግጭት የተፈጠረ እልቂት ነው። እንግዲህ ትላንት ያለኝ ሀዘን የሚነግረው የሞቱት ሰዎች ቁጥር 678 አልፏል። የቆሰሉ ሰዎች ቁጥር 486 አልፏል። ከኦሮሞ ፌዴራሊስት ኮንግረስ ያገኘ ነው መረጃ እንደሚያሳየው ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ጭስ ተለቋል። በዛ ጠባብ በሆነ እና ተዳፋት ላይ ባለ ሀይቅ አጠገብ ባለ መሬት ላይ የሚቃወም ህዝብ ላይ አስለቃሽ ጭስ መልቀቅ፣ አስለቃሽ ጭሱ ደግሞ ሳያበቃ ላይቭ አሚኒሽን ጥይት መተኮስ እና ጥይት የተተኮሰ አይኑ ላይ ጭስ እየተደረገበት ወዴት እንደሚሄድ የማያውቅ ህዝብ እርስ በርሱ እየተጋፋ ነፍሱን ለማዳን እና ለማምለጥ ሲሮጥ፣ አብዛኛው ህዝብ በመረጋጋት ከዛም አልፎ ደግሞ ወደ ገደል ወደ ተዳፋት በመግባት ወደ ውሃ ውስጥ ወደ ሀይቅ ውስጥ በመግባት ይህ ሁሉ እልቂትና ፍጅት ደርሷል። አሁን መንግስት እያለ ያለው ምንድን ነው? መረጋገጥ ነው፣ ወደ ሰዎች ውሃ ውስጥ ገብተው ነው እንጂ እኔ በጥይት አልገደልኳቸውም ነው። ምን አስገባቸው ውሃ ውስጥ እና ገደል ውስጥ የሚለውን ግን መናገር አይፈልግም። መቼ ስንዝናና ብለው አይደለም፣ 600 ምናምን ሰው ህይወቴ ልጣ ብለው አይደለም ባህር ውስጥ የገባው ገደል ውስጥ የገባው ጥይት እየተተኮሰበት ስለነበረ ነው። አስለቃሽ ጭስ ደግሞ አይን ውስጥ እየገባ ስለነበረ ነው። ኃላፊነቱን ለማወቅ የሆነውን ሁኔታ ዝም ብሎ ጠጋ ብሎ ማስተዋል ግድ ይላል። በዝርዝር በግል ማምን ትእዛዝ ሰጠ፣ ማምን ጥይት ተኮሰ፣ ማን አይነት አስለቃሽ ጭስ አዳፍኖ የማንን ሰው እንዲህ አይነት የህይወት አደጋ አደረሰ የሚለውን ጊዜና ታሪክ የሚፈታ ይሆናል። አንድ ነገር ግን መርሳት የሌለብን ይህንን አደጋ በአጋጣሚ እንደተፈጠረ አደጋ ወይም አለ አይደለ በሰዎች ስህተት ወይም በተፈጥሮ እንደተፈጠረ አደጋ አድርጎ መሳል የዋህነት ነው እና ላለው የኦሮሞ ህዝብ ህመም፣ በደል እና ለሚሰማው የፍትህ ማጣት ጩኸት ደግሞ እንደ ስላቅ ነው የማየው፣ እንደ ንቀት ነው የማየው። ሲሆን
በጣም አመሰግናለሁ ዶክተር ደረሰ። ወደ ዶክተር ጸጋይ ልምጣና እንግዲህ አቶ ሙልጌታም ዶክተር ደረሰ የሚያነሱትን ሀሳቦች ሰምተዋልና እንደው እነሱ ካነሱት ላይ በተጨማሪ እነሱም ሲያነሱ የተቆጡ ወጣቶች ነበሩ፣ ተቃውሞ የሚያሰሙ ወጣቶች ነበሩ ብለዋል። እንደዚህ አይነት ተቃውሞ በሚያጋጥም ጊዜ በምን አይነት መልኩ ነው መፍታትስ የሚቻለው? እንዴትስ ይገመግሙታል? እንዴት ያውታል ይሄንን ሁኔታ?
እሺ ጽዮን፣ አመሰግናለሁ። መጀመሪያ ላነሳሽው ጥያቄ ተጠያቂው ማን ነው ለሚለው አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነት እና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው እኔ። ለምንድን ነው ይሄንን የምለው? አንደኛ
ትንኮሳ አድርጓል። ተቃውሞው ቢኖርም እንኳን ተቃውሞው ሰላማዊ ነበር፣ ለብዙ ጊዜ ማለት ለሰዓታት ሰላማዊ ነበር። ያ ወደ ጠንከር ወዳለ የፖለቲካ መልክ የያዘ ተቃውሞ የገባው የኦህዴድ ባለስልጣን ንግግር ሊያደርግ ሲነሳ እንዳይደረግ በሚል ነው የመጨረሻ ምሬት የመጣው ወደ መድረክ መውጣት የመጣው ሰው። የመጀመሪያው ኃላፊነቱ የሚመነጨው ከትንኮሳው ነው። ሁለተኛ ለመበተን የተወሰደው እርምጃ ነው። አንደኛ ነገሩ ከቁጥጥር ውጭ ይወጣል በሚል ለመበተን ወሰኑ። ይሄን ለመበተን ሲወሰን ለህዝቡ በመንገርና በማማከር ለደህንነታችሁ ሲባል በማለት ሳይሆን ከሰማይ በሄሊኮፕተር ከተተኮሰ አስለቃሽ ጭስ፣ አንዳንድ ሰዎች የጥይትም ነው የሚሉት፣ በእነዚህ እና በነበረው ድምጽ እየተነሳ አላስፈላጊ ግርግር ተፈጥሮ ይሄ ሁሉ አደጋ ደርሷል። ስለዚህ አንደኛ በመተንኮስ ህዝቡ አላስፈላጊ እልህ ውስጥ እንዲገባ በማድረግ፣ ሁለተኛ እንዲህ አስደንጋጭና ስርዓት ያሌለው የመበተን አካሄድ ለሞቱና ለጥፋቱ ምክንያት ሆኗል የሚል እምነት አለኝ። ሶስተኛ ደረጃ መንግስት በአጠቃላይ እንደዚህ አይነት ፐብሊክ በዓል ሲዘጋጅ በጠቅላላው በሙሉ ዝግጅት ለሰዎች ደህንነት ለሴኪሪቲያቸው ብቻ ሳይሆን በአጠቃላይ መፈናፈኛ እንዲኖር አደጋ የሚፈጥሩ ነገሮች ምልክት እንዲኖራቸው ሰው የማይሄድበት መንገድ የሚሄድበት አቅጣጫ የሚጠቁሙ ምልክቶች፣ አስተናጋጆች እንደዚህ እንደዚህ ያሉ ነገሮች መደረግ ይገባቸዋል። ይሄንን ማድረግ ባለመቻል አደጋ ቢደርስ ለዚህም ተጠያቂ የሚሆነው መንግስት ነው በየደረጃው። ከዚህ ባለፈ እንግዲህ የፖለቲካ ተጠያቂነት በማንኛውም መንገድ መንግስት ነው መጀመሪያ የሚወስደው። የፖለቲካ ተጠያቂነቱን ለምንድን ነው መንግስት ነው የሚወስደው የምንለው፣ አሁን በቅርብ ኢትዮጵያ ውስጥ የፖለቲካ ምህዳሩ ከተዘጋ ጀምሮ ከጠበበ አልልም ምክንያቱም አሁን የለም፣ ከተዘጋ ጊዜ ጀምሮ ተቃውሞዎች የባህል፣ የሃይማኖት፣ የሙዚቃና የስፖርት መድረኮችን መጠቀም እንደጀመሩ የቆየ ተግባር ነው። ዘ ግሬት ራን ሲካሄድ፣ የተለያዩ የሙዚቃ ኮንሰርቶች ሲካሄዱ፣ የሃይማኖት በዓላት ለምሳሌ መስቀል፣ ጥምቀት፣ ጸሎተ አርብ በሙስሊሞች መስጊድ እና በባህል በዚህ እንደ ኢሬቻ ባሉ የባህል ስነ ስርዓቶች ላይ የፖለቲካ ተቃውሞ የማሰማት ልማት እየታየ የመጣው አሁን አይደለም፣ ለረጅም ጊዜ የቆየ ነገር ነው። ባለፉት 2 ዓመታት ደግሞ በኦሮሚያ ውስጥ ካለው ተቃውሞ የተነሳ ፓርቲኩላርሊ ደግሞ በኦሮሚያ ኢሬቻ የባህላዊ ብሔርተኝነት መገለጫም ስለሆነ የኦሮሞ ህዝብ አሁን ኦልሞስት ሁሉም ነገሩ የሚገለጥበት ቦታ ስለሆነ በዚህ በ2 ዓመት ያለውን ብሶት በሙሉ አምቆ ሊወጣ የተዘጋጀበት ቦታ እንደሆነ ይታወቃል። ይሄም ስለሚታወቅ መንግስት ይህንን ዝግጅት ተቃውሞ እንዳይቀርብበት ለማድረግ ቀደም ብሎ ብዙ እርምጃ እየወሰደ እንደነበረ የታወቀ ነው። ብዙ ፍትጊያ እንደነበረ በዝግጅቱ ላይ ይታወቃል። እና ይሄ ሁሉ እየታወቀ ለዚህ አላስፈላጊ ጉዳት እንዳይደርስ እርምጃ አለመውሰዳቸው የጥንቃቄ እርምጃ አለመውሰዳቸው እነሱን በፖለቲካው ተጠያቂ ያደርጋቸዋል። ከዛ በቀጥሎ የህግ ተጠያቂነቱ ያው በየደረጃው በግለሰብ ደረጃ በተቋም ደረጃ የሚወሰዱቱ እንደዚሁ ይወሰዳሉ ብዬ አምናለሁ። ያው ከስልጣን ሲለቁ ካልሆነ በስልጣን እያሉ ኃላፊነት ይወስዳሉ ብዬ አላምንም። ምክንያቱም ጠቅላይ ሚኒስትሩ አሁን ከትናንት ወዲያ በሰጠው መግለጫም አደጋው ያጋጠመው በራሳቸው ሰዎች ተረጋግጠው ነው፣ የእኛ ሰራዊት ምንም አይነት ተኩስ አልከፈተም ሲሉ ስለነበረ ኃላፊነት ከመውሰድ ፍጹም ሽሽት እያደረጉ እንደሆነ ይታያል። ይልቁኑ ሌሎች ሌላ ዓላማ ያላቸው ሰዎች አቅጣጫውን እያሳቱት ነበረ እያሉ ነው። እና በዚሁ አጋጣሚ ደግሞ እነሱ ተቃዋሚዎች ናቸው የሚሏቸውን ሰዎች ለማጥቃት እየተጠቀሙበት ነው ያሉት ብዬ አስባለሁ።
ዶክተር ጸጋይ፣ እዚህ ጋር ከተሰራጩት ቪዲዮዎች ማየት እንደሚቻለው በማህበራዊ ሚዲያም እንደዚሁም ደግሞ በተለያዩ ብዙሀን መገናኛ ለማየት እንደሚቻለው ወጣቶቹ በጣም እጅግ የተቆጡ ነበሩና በመጨረሻ ላይ ማይክሮፎን ቀምቶ ተቃውሞውን እስከ መምራት እንደዚሁም ደግሞ የአይን እማኞችም እንደተናገሩት ባንዲራም እስከ ማውረድ የደረሰ ነበር የሚል ዘገባዎች አሉና በዚህስ በኩል ምናልባት ነገሮቹን ወደ ግጭት እንዲያመራ አላደረገም ይላሉ?
ክቡራትና ክቡራን አድማጮች፣ ውይይቱ ይቀጥላል። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል? ከአሁን በኋላ ምን ይጠበቃል? ምን አይነት ስጋት አለ? ችግሮችን ለመፍታት ምን መደረግ አለበት? ለተወያዮቹ የተነሱ ጥያቄዎችና የተወያዩባቸው ነጥቦች ናቸው። በተጨማሪም በሚነሱት በሁሉም ጥያቄዎች ላይ የኢትዮጵያን መንግሥት ምላሽ ለማካተት በኢትዮጵያ መንግሥት በኩል ተወያይ ለማግኘት ጥረት አድርገናል። የመንግሥቱ ቃል አቀባይ አቶ መሐመድ ሰኢድ ስብሰባ ላይ መሆናቸውን በመግለጻቸው ማካተት አልቻልንም። ነገር ግን ውይይቱ እንደተጠናቀቀ የኢትዮጵያን መንግስት ምላሽ አካተን እንዲሁም የእናንተንም ያድማጮች ውይይቱን ተከታትላችሁ የምትሰጡትን አስተያየት ጨምረን እንቀጥላለን።
አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአፍሪካ አገሮች ወዳጆችን እንጂ በጎ አድራጊዎችን አይሹም፣ ንግድን እንጂ እርዳታን አይሹም። ዩናይትድ ስቴትስም ለሁሉም አፍሪካውያን የሚሆን የአፍሪካን እድገት ለማፋጠን የሚረዳ ወዳጅነትን ነው የምትሻው ሲሉ ፕሬዚዳንት ባራክ ኦባማ በሁለተኛው የዩኤስ አፍሪካ የንግድ መድረክ ላይ ተናግረዋል። አፍሪካ ውስጥ ያለው የአሜሪካውያን መዋለ ንዋይ እስከ 70% ይደርሳል። ወደ አፍሪካ የሚሄደው የዩናይትድ ስቴትስ ኤክስፖርትም አድጓል። የንግድ መድረኩ ከተጀመረበት ካለፉት 2 ዓመታት ወዲህ እንኳን የአሜሪካ ኩባንያዎች በ15 ቢሊዮን ዶላር የሚገመት የአፍሪካን እድገት የሚረዳ ስምምነት ደርሰዋል። በአሁኑ በሁለተኛው የንግድ መድረክ ደግሞ ከ9 ቢሊዮን ዶላር በላይ የሆነ የመዋለ ንዋይ ምደባ ስምምነት ተደርሷል። እድገቱ እየጨመረ በመጣ መጠን ሜዳውም እየሰፋ ይሄዳል። ምንም እንኳን በመላው አህጉሪቱ ትርጉም ያለው ለውጥ እየተካሄደ ቢሆንም የመላው አፍሪካ አጠቃላይ ጂዲፒ የፈረንሳይን ያህል ብቻ ነው። እናም ወደ አፍሪካ የሚደርሰው የዩናይትድ ስቴትስ ኤክስፖርት ወደ 2% ብቻ ነው ማለት ነው። ይህን ሁኔታ ለመቀየር ያለው ብቸኛና ቁልፍ መንገድ ከሳራ በታች ላሉ 2/3 አገሮች የኤሌክትሪክ ኃይል መጨመር ነው። ፓወር አፍሪካ ስራ ላይ ካለ ከ3 አመታት በኋላ አብዛኛው ናይጄሪያ፣ ታንዛኒያና ሩዋንዳ ኤሌክትሪክ ማግኘት ጀምረዋል። ፕሬዚዳንት ባራክ ኦባማም ከ60 ሚሊዮን በላይ ለሚሆኑ የአፍሪካ መኖሪያ ቤቶችና ንግዶች ኤሌክትሪክ እንደሚኖራቸው አምናለሁ ሲሉ ተናግረዋል። የኢኮኖሚ እድገትን በተመለከተ አፍሪካውያን መልካም አስተዳደር እንዲኖራቸው የግድ ነው። ያኔ ነው ለንግድም ሆነ ለመዋለ ንዋይ ምቹ ሁኔታ የሚፈጠረው። በመጨረሻም አፍሪካውያን በወጣት ትውልዶቻቸው ላይ ነው መተማመን ያለባቸው። የአፍሪካ ወጣቶች ሲያብቡና ሲደራጁ፣ በትምህርት ሲዳብሩና እድሎችንም ሲያገኙ እርግጠኛ ነኝ አፍሪካ ይበልጥ ታድጋለች ብለዋል ፕሬዚዳንት ባራክ ኦባማ። አክለውም ይህን ሁሉ ካሟላን አሉ ኦባማ፣ ማህበረሰባችንንና ኢኮኖሚያችንን ወደፊት ለማራመድ የሚያግደን ምንም ነገር የለም። ያ ደግሞ ለአፍሪካውያን ብቻ አይደለም፣ ለዩናይትድ ስቴትስም ሆነ ለመላው ዓለም ጠቃሚ ይሆናል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች የምሽቱን ዋና ዋና ዜናዎች ደግመን እንሰናበታለን። ከመላው የኦሮሞ ክልል የተሰባሰቡ የኦሮሞ ማህበረሰቦች አባላት በአሳዛኝ ሁኔታ በተጠናቀቀው የትናንት በስቲያው እሬቻ በዓል ላይ ከተገኙ በኋላ ወደ የመጡበት ተመልሰዋል። አንዳንዶቹ የሞቱባቸውን ዘመዶቻቸውን እየቀበሩ ሲሆን፣ በሁኔታው የተቆጡ ብዙዎች ደግሞ ዛሬ በየስፍራው ተቃውሞ አሰምተዋል። ከጸጥታ ኃይሎች ጋርም ተጋጭተው ጉዳት እንደደረሰ እየተገለጸ ነው። የዛሬው ተቃውሞ ብዛት ባላቸው የዋና ከተማዋ አካባቢዎች መካሄዱም ተገልጾልናል። በዋና ከተማዋ አንዳንድ አካባቢዎች የተቃውሞ እንቅስቃሴ ከሰኞ ማታ እንዲሁም በኦሮሚያ ከተሞች መካሄዱን የኦሮሞ ፌዴራላዊ ኮንግረስ ነው ያስታወቀው። የአይን እማኝነቱን የሰጠ እንግሊዛዊ የዜና ዘጋቢ በተለይ በቡራዩ ከተማ ዛሬ አብዛኞቹ ሱቆች ዝግ እንደነበሩ ተናግሯል። አዲስ አበባ በሰላማዊ እንቅስቃሴ ላይ መሆኗን ደግሞ የኢትዮጵያ የፌዴራል ፖሊስ ኮሚሽን ኃላፊ አሰፋ አብዩ ተናግረዋል። ኃላፊው ለመንግስቱ ቅርበት ላለው አንድ መገናኛ ብዙሃን በሰጡት መግለጫ በአዲስ አበባ ዙሪያ በሚገኙ ቦታዎች ላይ ትናንትናና ዛሬ በእረቻ በዓል ላይ የደረሰውን አደጋ ተከትሎ ሁከት ለመፍጠር ጥረት ተደርጓል ብለዋል። የህብረተሰቡ ክፍል ከጸጥታ ኃይሎች ጋር በመሆን ህገወጥ እንቅስቃሴውን መቆጣጠር መቻሉን የፖሊስ ኃላፊው ተናግረዋል። በመጨረሻም በዚህ በዩናይትድ ስቴትስ ዜና የፕሬዝደንታዊ ምርጫው ምክትል ፕሬዝደንታዊ እጩዎች በዛሬው ዕለት ፋርምቪል ቨርጂኒያ ላይ ክርክራቸውን ያካሂዳሉ።
የተከበራችሁ አድማጮች፣ አጠራጠር ያሉ መረጃዎችን ለመስጠት ያህል አንድ የዩናይትድ ስቴትስ ዶላር 22 ብር ተመንዝሯል። ዛሬ ነገ ረቡዕ መስከረም 25 አዲስ አበባ ከፊል ዝናባማና ከፊል ፀሐያማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛ 11 ዲግሪ ሴልሽየስ ይሆናል። ዝግጅታችን ተጠናቀቀ።
ምሽቱን ያስተናገድናችሁ ቆንጂት ታዬና
እኔም ሰሎሞን አባተነን አብራችሁ ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣ በደህና አደሩ፣
በደህና አደሩ። The Voice of America.